ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 29 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሰኔ 29 ቀን 581 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ አድማጮቻችን በዛሬ ዝግጅታችን ቆየት ያሉ ነገር ግን ወቅቱን ያንጸባርቁ የነበሩና በፍኖተ ዲሞክራሲ ተላልፈው የነበሩ ጽሑፎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይተካላል። በቅድሚያ ዜና።
አገዛዙ በትግራይ ያለውን ጦር ባንድ ጎንዮሽ የተኩስ ማቆም ካስወጣ በኋላ የወያኔ ቡድን መሪዎች ወደ ጎንደርና ወሎ ገብተው ጥቃት ለመሰንዘር ፍላጎትና ዕቅድ ያላቸው መሆኑን ደጋግሞ መናገራቸው ይታወቃል። ይህን ዕቅድ ተግባራዊ ለማድረግ ባለፉት 4 ቀናት የወያኔ ታጣቂዎች ወደ ወልቃይት ጠገዴ ለመግባት ተደጋጋሚ ሙከራ አድርጎ ተመትቶ የተባረረ መሆኑ ተዘግቧል። ሰኔ 25 ቀን መጉ በተባለ ቦታ አንድ ሻምበል የወያኔ ጦር ገብቶም ጥቃት ለማድረስ ቢሞክርም በቡድን መሳሪያ በተደረገ መከላከል የወያኔው ቡድን ከፍተኛ ባሎች ተገድለው የቀሩት ወደ መጡበት ተመልሰዋል ተብሏል። ሰኞ ሰኔ 28 ቀን ከደደቢት አቅጣጫ ተከዜን ለመሻገር የመጣው ኃይል ከነመኪናው ወንዙን ሳይሻገር ተመትቷል። ከተለያዩ የአማራ አካባቢዎች አያሌ ወዶ ዘማቾች ትግራይን ወደሚያዋስኑ ቦታዎች እየተንቀሳቀሱ መሆናቸውን መረጃዎች ይጠቁማሉ። በተያዘ ዜና ወያኔ ሱዳን ውስጥ ከ30 ሺህ በላይ የሆኑ ተዋጊዎች ያሉት መሆኑንና ወጊያውን ለመከላከል የተዘጋጁ መሆናቸውን መግለጹን ፋይናንሻል ታይምስ የተባለው ጋዜጣ ሰኞ ሰኔ 28 ቀን ባወጣው እትሙ ዘግቧል። ዘጋርዲያን የተባለው ጋዜጣ ወያኔ ከትግራይ የተለያዩ ቦታዎች በርካታ ሚሊሻዎችን ወደ ጎንደር እያንቀሳቀሰ መሆኑን ጽፏል። በኢትዮጵያ የሚገኘው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ቃል አቀባይ በትግራይ ሽሬ በመቶዎች የሚቆጠሩ የኤርትራውያን ስደተኞች መገደላቸውን ሪፖርት ደርሶናል በማለት ለዜና ተቋሞች ገልጸዋል። ቃል አቀባዩ ሽሬ የሚገኙ የኤርትራ ስደተኞችን የድርጅቱን ባልደረቦችና ሰራተኞች ማግኘታቸውን ገልጸው ከነሱ ይህንን ሪፖርት የሚያረጋግጥ መረጃ ለማግኘታቸውን ተናግረዋል። እስካሁን በቂ መረጃ ባይገኝም መረጃ መሰብሰቡ ይቀጥላልም ብለዋል። በተለያዩ ዜና ተቋማትና የማህበራዊ ሚዲያዎች የተሰራጩ ዜናዎች ስደተኞቹ በአካባቢው በሚገኙ የወያኔ ሚሊሻዎች በጭካኔ መገደላቸውን ይገልጻሉ። በውጭ ሀገር ከሚገኙ 60 ኤምባሲዎች ውስጥ 30ዎቹ እንደሚዘጉ አገዛዙ ይፋ አድርጓል። ኤምባሲዎችን ለመዝጋት እንደ ምክንያት የቀረቡት ሌሎች ሀገሮች በኮቪድ-19 ምክንያት ኤምባሲዎቻቸውን መዝጋታቸውና የቴክኖሎጂ አማራጭ መኖሩ ቢሆንም በርከት ያሉ ኤምባሲዎችን ለመዝጋት አስገዳጅ የሆነው ዋናው ምክንያት የገንዘብ በተለይ የውጭ ምንዛሬ እጥረት መሆኑ ይታወቃል። የአባይ ግድብ ሁለተኛው ሙሌት መጀመሩን የሚገልጽ የኦፊሴል ደብዳቤ ከአገዛዙ ባለስልጣኖች የደረሰው መሆኑን የግብጽ የእርሻ ሚኒስትር ገልጿል። ግብጽ በሁለተኛው ሙሌት ያላትን ከፍተኛ ተቃውሞ መግለጿን የሚኒስትሩ መግለጫ ይፋ ያደረገ ሲሆን እየተካሄደ ያለው ሁለተኛው የግድቡ ሙሌት የአካባቢውን አገሮች ወደ አለመረጋጋት ይወስዳቸዋል ብሏል። ሰሞኑን በጣለ ከባድ ዝናብ ምክንያት የግድቡ ሁለተኛ ሙሌት ሰኞ ሰኔ 28 ቀን የተጀመረ መሆኑን አንዳንድ የአገዛዙ ባለስልጣኖች ገልጸዋል የተባለ ቢሆንም እስካሁን በይፋ የተሰጠ መግለጫ የለም። ግድቡ ባለፈው ዓመት በተደረገው ሙሌት 4.9 ቢሊዮን ኪዩቢክ ሜትር ውሃ የያዘ ሲሆን በዘንድሮ ሁለተኛ ሙሌት ደግሞ የውሃው መጠን ወደ 13 ቢሊዮን ከፍ ለማድረግ ታቅዷል። የፊታችን ሐሙስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በቱኒዚያ ጥያቄ መሰረት በአባይ ጉዳይ ላይ እንደሚሰበሰብ ገልጿል። ባለፈው ሳምንት የዚህ ወር የምክር ቤቱ ፕሬዚዳንት የሆኑት የፈረንሳዩ የተባበሩት መንግስታት ድርጅት አምባሳደር የጸጥታ ምክር ቤት በሚያደርገው ስብሰባ ሶስቱን አገሮች ወደ ድርድር እንዲመጡ ከመገፋፋት በስተቀር ምንም ማድረግ የሚችል አይመስለኝም ማለታቸው ይታወሳል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
እንደልቡ የሆነው ሹም ጭምብሉን አውልቆ የድሮ ጌታው መለስ ይል እንደነበረው ጭልጥ ያለ ኦነግ ማለትም ጠባብ የኦሮሞ ብሔረተኛ መሆኑን በደም እንደገና አረጋግጧል። ነገር አለሙም ዞር ስላለባቸው ወደ ቀሚሳ ተስፋ እየገቡ ራሳቸውን ቀንተሌት እያጋለጡ የብስጭትና ንዴትም ንግግርና ዘለፋ እየረጩ ራሳቸውን ለትዝብት አጋልጠዋል። ስግብግብ چکل عالمانی واشو یاله چاله هزبک ادم لیست اچوی نفبرون برون تصفاته تو زاری لاغر لوننا ادگاننا تلافنا چوده ملدم دمی ید رسنو ولاد رو شما چو اکتسی درگو یاو یگلن مو اونگ نساو راک بوتتو مونا چون هزباو قال یمدن اگرو یزیاکتموال یا فسسو تیز بدم من ننفا چون یفادرو گوتال ኢትዮጵያ የሚሉት ጭንብል ወልቆ ጠባብና አስቀያሚ ዘረኛ መልካቸው እየታየ ነው። የጨነቀው እንዲሁ ሹሙ በውጭ ሀገር ነዋሪ ኢትዮጵያውያን ላይ የራሱን ጉድና ጥፋት ሊያላክክ ሲሞክር ተደምጧል። ትላንት የደገፉትን ገንዘብ እርዱኝ ብሎ ሲለምናቸው የነበሩትን ማለት ነው። ያው ከሱ በፊት የነበሩ አረመኔዎች ይሉ እንደነበሩት የደላቸው የተሞላቀቁ በአንድ ሀገር ነዋሪዎች የቸገረውን አገሪ እርስ በርሱ አጋጭት ሲልክ እንጠርም ሀፍረት አልታየበትም። እርግማን ላልጎድ ጉደታን የነሳሄዳ ይናገፈኛ እርግማንን ግን የሚያዳምቅ እንደሌለ ስለምናውቅ ብዙም አልተጨነቅንም። ቤተሰቡ ሳይቀር በአሜሪካ ሲንደላቀቁ መክረማቸውንም ሊያነሳልን አልጠበቅንም። ህዝብን እንደ ሰለባ አድርጎ ሌሎችን ወንጀል የተለመደ የገዢዎች የከሰረ ግን አለቅ ያሉት ዘዴ ነው። የራሳቸውን ገበናና ጥፋት ለመደበቅ ጭካኔያቸውን ለመሸፈን። ለምሳሌ ህዝብ ተዛዝኖ እንዳይረዳዳ ይኸው ለሚለምኑ ሳንቲም የሚሰጥ በህግ ይቀጣ የሚል ድንጋጌ ለማውጣት ሸብረብ እያሉ ናቸው። አንገብጋቢና ምላሽ ፈላጊ ጉዳዮች ወደ ጎን ስተው ያልበላቸውን ማቀፍ ለማላቸው ሆኖ መፋቂያ አድርጓቸዋል። ችግኝ ተከላ፣ ከተማ ጽዳት ወዘተ ራናሪስ እንቅስቃሴዎችን ይመለከታል። ሌሎችን የባጠሪው ተከተሉ ብሎ ሊወረፍ ሲነሳ በዋሻራ ወልድባ ያልተፈለሰፈውን ካፒታሊዝምን የሮማው ጳጳስ ሳይቀሩ ሰው በላ ያሉትን ግን የምከተል ነኝ በሚል ፈረንጅ ጌቶቹን ያስደስታል። አየመንገዱን ሳይቀር ልንጨበችን ነው በሚል ብቻ ሳይሆን በአጠቃላይ የሀገር ቅርስ የሆኑትን በማጥፋት በማፈራረስ ላይ ናቸው። የኑሮ ውድነት የህዝብን ስቃይና ድህነት ሰማይ አድርሶት እያለ ኢኮኖሚው አደገ ተመነደገ በሚል ዛሬም ለጃጅሉን እየሞከሩ ናቸው። ሹሞቹ ግን ምን በአሜሪካ ሰዎች ቢመከሩም የዘሬን ብተው ይዘርዝረኝ ነውና ከመቅጽበት ስግብግብ የኬኛው አማቸውን ይፋ አድርገው በደም እየታጠቡና በተለይም አማራው ላይ ፍጅትና የዘር ማፍዛት ዘመቻ አስፋፍተው ማደናገር ያሉትን መተው መጋለጥ ተገደዋል። የማይረቁት አቋምና ፖለቲካ ግን ያው ዘረኝነት ለመሆኑ ምንም ጥርጥር ቢኖር አይችልም አይገባም። በአገር ላለው ቀውስና ችግር ሁሉ ተጠያቂ አገዛዙ እንጂ በውጭ ሀገር የሚኖሩ ኢትዮጵያውያን አይደሉም። ባያሌው ልነግራቸው እንደሞከርነው ሁሉ የኢትዮጵያ የረጅም ጊዜ ችግሮች ምንጭ ገዢዎችና ስርዓቶቹ እንጂ የፈረደበት የአማራው ህዝብ ተጠያቂ አይደለም ሊሆንም አይችልም። ደም የተከፈለበት ህገ መንግስት ነው ብሎ የወያኔን መሰረታዊና አገራዊ ፍትህነት ሲከላከሉ ሲደግፉ ማንነታቸውን እንደገና ሳይወዱ አጋልጠዋል። የወያኔ ደም ከተከበረ በሚሊዮን ደረጃ ለሀገሩና ለመብቱ ታግሎ መስዋዕትነት የከፈለው የህዝብ ደምስ ለምን ዋጋ አጣ? ወያኔው ደም ኢህአዴግ ይወገድ፣ ዴሞክራሲ ይስፈን፣ የህግ የበላይነት ይከበር፣ ዘረኝነት ይጥፋ ብሎ ደሙን ያፈሰሰው ህዝብ ዋጋ ሊሰጡ የተሳናቸው ሹሞች ያው የቆሙለትን ዘረኝነት ግን ክብር ሰጥተው መብታችንን እንዲናፍጉን ቆመዋል። ህገ መንግስት ብሎ ወያኔ በህዝብና በሀገር ላይ የጫነውን አንቀጽ 39ን ጭምር ቅዱስና ክቡር የማይነካ የማይደፈር የማይታረም የማይሻር አድርገው የወሰዱት ሹሞች ይህ የክፍፍልና የግንጠላ ሰነድ ለገባቸው የሚያመቻቸው በመሆኑ ብቻ ነው። በአንዲት ዓመት የ27 ዓመቱን ጥፋታቸውን በፍጥነት ጠቅለል አድርገው አስፋፍተው ደግመውብናል። ለዚህ የጥፋት ዘመቻ ይረዱት ይተባበሩት ዘንድ ሹሙ የልንጫ ወሮበሎችን ጋብዞ አስተማርቷል። ኢትዮጵያዊ አይደለንም ሆነንም አናውቅም ባይጉዶችን ሁሉ ሰብስቦ በዙሪያው ኮልኩሏል። ሀያ ባንክ ሲዘርፉ ትንሽም ሳይሉ አዲስ አበባ የኢትዮጵያውያን ናት የሚሉት ላይ ግን የጦርነት ዛቻ ያስደምጣሉ። ዛሬ ማንነታቸው ሲጋለጥ በቀቢጸ ተስፋ በውጭ ነዋሪ ኢትዮጵያውያንን ሊከስ ሊወነጅል መነሳቱ የሚጠበቅ ነው። እርግማኑን እንኳ ለክት ማለት ብንከደድም ከሳምንት ሳምንት ሹሞቹ እየቀለሉና ጸረ ኢትዮጵያ መሆናቸውን እያጋለጡ መምጣታቸው ተረጋግጧል። በውጭ ያሉት ዜጎቻችን ሊደግፉት በተስፋ ሞከሩ እንጂ በጅምላ ወግድ ያሉትም አልነበሩም። ሀቆም ይህን ነገር ከተባለ ያለው ሁኔታ የሹሞቹንም አለቆች አስጨንቆ እንደገና ምን እናድርግ ምክክር ወይም በወያኔ አነጋገር አኬባና መይይት መጀመራቸው ሚስጥር አይደለም። ቅጥረኞች ሆነው ከጭቆና ጋር የተደመሩትም ቢሆኑ ግራ እየገባቸው እንደሆነ መታየት ተችሏል። ዘግተው ቆሽሸው የሹሞቹን የአፈና እርምጃና ጸረ አማራ ድርጊቶች ሳይቀር በይፋ እስከ መደገፍ ደርሰው ራሳቸውን ዳግም አጋልጠዋል። ይህም የህዝብ ድል አካል ነው። አስመሳዮቹ ማንነታቸው ሲጋደድ ማለት ነው። ህዝብ ወላይ ጠላቱን በሚገባ ሊለይ መቻሉ ጸጋ ነው። አገረልን ትግሉ የሚጠይቀው የኢህአዴግን መወገድ መውደም ነው። የሚታረሙ አይደሉምና እንደ ውጃ መታረም አለባቸው። ነቅሎ መጣል ስርዓት አልበኝነት መስፈኑ ያላቸውን አገዛዝ ምንነት የሚያሳይ ነው። የአገዛዛቸው መከተቻ ነው ወንጀልና ሁሉን አቀፍ ብልግና። ዘረኛ ናቸውና ኢትዮጵያን ይጻረራሉ። በመሆኑም አገራት እርምጃዎችን ወደፊት መጠበቅ እንጂ ምንም መሻሻልና ለህዝብ የሚበጅ ለውጥ በእነሱ ስር የሚከሰት አይሆንም። ለቀውሱና ችግሩ ሁሉ ዛሬ ተጠያቂ እነሱ ብቻ ናቸው። በስልጣን ተደላደሉ ማለት ኢትዮጵያ ደቀቀች፣ ለግን ተራታች ማለት ነው። 27 ዓመታት ሊሰብ የዳዳው አደጋ እውን ሆነ ማለት ነው። ሹሞቹ ትርጉማቸው ከድጡ ወደ ማጡ ነው። በአማራውና በኢትዮጵያ ላይ እንዲሁም በኢህአፓ ላይ የቀጠለው ዘመቻ የዘንድሮ ዘረኞችም ጽኑ አቋም ነው። በመሆኑም ያለው ግብግብ በጸረ ኢትዮጵያ ኃይሎችና በኢትዮጵያ ህዝብ መሃል ነው። ኢትዮጵያ ከኛ በሚለው ህዝብና በዘረኞቹ መሃል ያለ የማይታረቅ ቅራኔ። አሸናፊው ህዝብ እንደሚሆን ኢትዮጵያ እንደምትሆን ምንም ጥርጥር ሊኖር አይገባም። ከዚህ መሰረት ትግላችን ተፋፍሞ ቀጣይ ነው። በተወሰነ ጊዜ የጨነቀው ህዝብ በበጎ ያያቸውና ያደነቃቸው ከንቶችም ዛሬ ራሳቸውን አጋልጠው ከዘረኞች ጎን ተሰልፈዋልና ይህንንም ቆሻሻ እግረ መንገዳችንን ማስላታችን የማይቀር ነው። ፈሪታ ላይ እንዳለው እምቢልታ ባንዳና ከሃዲውን አስመሳይ አገር ወዳዶቹን ሁሉ አበጥረን ልናይ ልናውስ ችለናልና ከእንግዲህ ወዲህ ማንም ዘረኛ ማንም ጸረ ህዝብ የህዝብ ወገን ነኝ ብሎ ሊያወናብደን አይችልም፣ አይፈቀድለትም። ድል ለኢትዮጵያ ህዝብ። ዘረኝነት ይውደም። ወያኔ ኢህአዴግ ይወገድ።
ማናቸው ምግብ በሞላበት ጥላቻም ይበሉ፣ ታሪክ ሳይረሳ አቅም ሳይቀበር ቅጥፈት የመረጡ፣ አብረው ያበጁትን አልሰራንም ያሉ፣ ማንነታቸውን ለመጥያፈ ታሪክ ሰርዘው የቆሙ፣ በሰውነታቸው ጭራሽ እምነት ያጡ፣ ጽንፍ ተወንጭፈው ወገንን የከዱ፣ ፍቅርን አስወግደው ጥላቻን ያቀፉ፣ ሲጋባ ሲዋለድ ዝንተ ዓለም ተዛምዶ አብሮ የኖረውን በልዩነት እሳት እየለበለቡ፣ በአዳም ካልሆነ ንክኪ የለንም፣ ባድነህ ሌላ ሰው ብለው የሚያራርቁ፣ ከድጡ ወደ ማጥ ከምጣድ ወደ እሳት ሁሌ የሚገቡ፣ እግር ጤና ሆኖ መዳህ የሚቀናቸው፣ ያሶሳ በደኖ ደም ያከረፋቸው፣ የታሪክን መብራት በጥላቻ አቅልተው መለስ ሲጣላቸው፣ አስመራን ለምነው በስም ብቻ አንበሳ በግብር ግን ቀለው፣ አለን አለን ብለው እንደ ጤዛ ተነው፣ ጉልበተ ቄጠማ ብርሃነ ዳፍንት ሆነው የሚገኙ፣ ምግብ አልጠፋ
የተደፋበት ጥላቻን ወጥቀው ሚቀረዘበዙ ማናቸው ንጉዶች ተርፎ ፍቅር አንድነት በቂም በቀልጠኒ መሞት የመረጡ
ታዩና ጎጂው የአሜሪካ አቋም አሜሪካ ለጭቁን ህዝቦች በመላና በተረይም በአፍሪካ ቀንድ ነዋሪ ለሆነው አፍሪካዊ ሁሉ ስትከተለው የቆየችው ፖለቲካ ህዝቦችን ይጎዳ ለመሆኑ መረጃ አምጡ የሚለን የለም። አሜሪካ ኔልሰን ማንዴላን ሽብርተኛ ብላ ያወገዘችውና ከአፓርታይድና ከቀኝ ገዢዎች ጎን የቆመች ሀገር ናት። ኩዋሜ ንክሩማህን ማን ገለበጠው? ሉሙምባንስ ማን አስገደለው? የኢራኑን ሞሳዴግ ገልብጦ ለሞት ማን ዳረገው? የነ መንግስቱ ንዋይን መፈንቅል ለማክሸፍስ ማን ከፍተኛ ሚና ነበረው? ለሁሉም መልሱ አሜሪካ የሚል ነው። አሜሪካ ነጻነቱን ብሔራዊ መብቱን ለፈለገ ህዝብ ሁሉ ዋና ጠላት ሆና ቆይታለች። በተለይም በኢትዮጵያ ሚናዋ ጎጂ መሆኑን ዛሬ አንዳንዶች ንገሩ ሊሉ ቢነሱም የታወቀና ፀሐይ የሞቀው ጉዳይ ነው። አሜሪካ በኢትዮጵያና በአፍሪካ ቀንድ በነበራትና ባላት ሚና ላይ እናተኩር። ምክንያቱም በአሁኑ ጊዜ የህዝባችን የለውጥ ፍላጎትን ልታደናቅፍ እየጣረች ነውና። ራሳቸውን በዶላር የተከራየቻቸው ቅጥረኞችና የሬዲዮ አስተላላፊዎች የትግሉን በሚጎዳ መልክ የሚቀበዘበዙት ምሳሌ ናቸው። በአጼው ዘመን አሜሪካ በአገራችን ላይ ሰፊ ቁጥጥር የነበራት ሲሆን በአስመራም ቃኘው የሚባል የጦር ሰፈር ነበራት። በዚህ ጦር ሰፈር አማካይነትም እነ ኢሳያስን ውስጥ በውስጥ አግኝታ ትረዳ እንደነበር ብዙዎች አጋልጠዋል። በአጼው ላይ መፈንቀል ሲሞከርም ዋናው አክሻፊ ሆና የተገኘችው አሜሪካ ነበረች። በዓለም አቀፍ ደረጃ ጸረ አሜሪካ ኢምፔሪያሊዝም ትግል ሲፋፋም በኢትዮጵያ ይህ በመከተቱ የካቲት አብዮት ለአሜሪካ የበላይነት ማክተም ዋና ምክንያት ሆኗል። አሜሪካም በኢትዮጵያ ተራማጆችና በኢሃፓም ላይ ከዚህ ጊዜ ጀምሮ ጨካኝ ቂም ይዛ እስከዛሬ ዘልቃለች። አገር ወዳድ ኢትዮጵያውያን የአሜሪካ ጥቃት ሲደርስባቸው የባጀ መሆኑን ሁላችንም የምናውቀው ነው። ጸረ ደርግ አቋም አሜሪካ ስትይዝ ከሶማሊያ ጋር ወገና ኢትዮጵያ የከፈለችበትን የጦር መሳሪያ አልሰጥም ከማለት አልፋ ሶማሊያን በስለላና ወታደራዊ መስክም ሙሉ እርዳታ መስጠቷ የተረጋገጠ ነው። የሶማሊያ ወዳጅ የነበረችው ሶቪየት ህብረት ድጋፉን ወደ ኢትዮጵያ ካዞረች በኋላ ደርግን በአንድ በኩል ስትቃወም፣ በዚያው ልክ ደግሞ ኢህአፓን ለማፍረስ ሙሉ ትኩረት ሰጥታ አሜሪካ ሰርታለች። ሰርጎ ገቦችን ከመላክ አልፋ ከሱዳንና ሌሎችም ተባብራ ቅጥረኛ ጦር በኢህአሳ ላይ እስከመላክ ድረስ በኒካራጓ ልታቋቁም ለትረዳ እንደመከረቻቸው ኮንትራ ተብዬ ጸራቢዎት ኃይሎች ሁሉ በኢትዮጵያም በቅጥረኞቿ በእነ ደረጀ ዲሪሳ በዛሬው የወያኔ አቡድ ወዘተ አማካኝነት ኢዲሃ የኢትዮጵያ ዴሞክራሲያዊ ድርጅት ህብረት አላያንስ ኢፒዲኤ የሚባል ስብስብ መስርታ ራዲዮም ገንዘብም ሰጥታ ሱዳንና ሻዕቢያን ይዛ የዚህ ስብስብ ጦር ነኝ የሚል ኃይል ወደ ኢህአሰ ነጻ መሬት አስገብታ ጥቂቶች ብቻ ሲጠርቁ ቀሪው በቋራጭ ልጋ መሬት ድባቅ ተመቷል። በአዲስ አበባ የአሜሪካ የስለላ ድርጅት አባል ከኢዲህ የሚስጥር አባሎች ጋር ተሰብስቦ ተገኝቶ ኢትዮጵያውያኑ በአብዛኛው ሲገደሉ አሜሪካዊው ግብረ ስየል ተፈጽሞበትና አከርካሪ አጥንቱ ተሰብሮ በእስራኤል አደራዳሪነት ሊለቀቅ ችሏል። ስለ ተመክሮው ይህ ሰለይ የጻፈውና ቀጣሪዎቹን የከሰሰበት ሰነድም ይፋ የወጣ ነው። አሜሪካ ከኮሙኒስትም ኮሙኒስት የከረርኩ ኮሙኒስት ነኝ ያውም የአልባንያ ያለውን ወያኔ የመረጠችው በአገር ወዳድነቱ ሆነ በርዕዮቱ መስክ ያለው እምነት ኮስማና መሆኑን በማወቋ ነው። ድጋፍ ከተሰጠው በአሜሪካ ጫማ ስር የሚወድቅ ከሃዲ ቡድን መሆኑን በጥናት ከደረሱበት በኋላ ከጎኑ ወይም ከላዩ ቆመዋል። ሻዕቢያንም ይዞ ኤርትራን መገንጠል ለአሜሪካ ጠቃሚ ነው ካሉ በኋላ ይህ ቡድን አሞሽራውና ቀባብተው በማቅረብ ያው እንዳየነው የግንጠላው ዋና ተባባሪ ሆነዋል።
ኤርትራ ግን ተላሂደት ሲጀመር ኢዲሃቅ በኒውዮርክ የአፍሪካ የተባበሩት መንግስታት ተወካዮች ዘንድ በመዞር ተቃውሞ ሲያሰማ እነዚህ ተወካዮች ማስፈራሪያ የሰጠና ጸጥ ያደረገ አሜሪካ ነበር። ወያኔ ወደ ስልጣን የደረሰበት ሂደት በሱዳንም በነሊቢያ እንግሊዝ ኖርዌይ ሳውዲ አረቢያ የተደገፈ ቢሆንም ወሳኙ ሚና የአሜሪካ እንደነበር ታሪክ የሚያውቀው ነው። በደርግ ውስጥ አሜሪካ የተገሰጋቸውን ቀጥረኞች ተደራዳሪ ብሎ ወደ ለንደን የሰላም ጉባኤ እንዲመጡና እጅ እንዲሰጡ ካደረገ በኋላ በዚህ ጉባኤም አገር ወዳድ ኃይሎች እንዳይገኙ ከወያኔና ሻቢያ ጋር አሴረ። የአሜሪካው ተወካይ ሃርማን ኮሆን ባለፈው ሰሞን ለኢትዮጵያ ተቀርቋሪ መስሎ ሊቀርብ የደፈረው በፈረንሳይና በጣሊያን የተጀመረው የሁሉን አቀፍ ጉባኤ እንዳይሳካ ያደናቀፈበትና ጎርባቾፍ የተባለውን የሶቪየት መሪ አግባብቶ የተንቀሳቀሰበት መሆኑም ዛሬ የአደባባይ ሚስጥር ነው። ለይስሙላ በዚህ ጉባኤ የተገኘው ኦነግ ሳይተነፍስ የወሰኑትን ተቀብሎ ወደ አዲስ አበባ ተጉዞ ከዚያ የተከተለውን ሁላችንም የምናውቀው ነው። በደርግ ውድቀት ሰሞን ዋናው ግብ ቤተ እስራኤሎችን ማውጣትና እስራኤል መውሰድ በመሆኑም አገራችንን ለወያኔ አሳልፈው ሲሰጡ ብዙም አልተጨነቁም። ኋላም ጋዳፊን መግደል እንጂ ሊቢያ ምን ትሆናለች በሚለው ላይ እንዳልተጨነቁት ሁሉ ወይም ሳዳምና ኢራቅ የአዲስ አበባው የሽግግር ጉባኤ የአሜሪካ የወያኔና የሻቢያ ጉባኤ እንደነበርም አይተናል። ደርግ የተባለው አውሬ አገራችንን አድምቶና አዳክሞ በማፍረሱና ዋናው ፋሽስት መፈርጠጡ ራሱ ያው አሜሪካ ጸረ ወያኔ ውጊያ እንዳይፋፋም ከሙጋቤ ጋር ተስማምቶ ያደረገው መሆኑን ሙጋቤም ራሱ የገለጸው ነው። መንግስቱን ሲያስመልጥ ሌሎችን ቀጥረኞች ግን አሳልፎ ሰጥቷቸዋል። ጥቂቶቹም አሜሪካ ጥገኝነት ሰጥቷል። ወያኔ ኢትዮጵያን እንዲቆጣጠርና አፋኝ ስርዓቱን እንዲመሰረት ደጋፊና አቃፊ የሆነለት በዋናው መልኩ አሜሪካ ነው። እንግሊዝም ተከትላ የአቅሟን አድርጋለች። ክንፈ ገብረ መድህንን ሳይቀር አሰልጥናለች፣ ለፖሊስ ትጥቅ አቅርባለች። ወያኔ ላይ ጦር ለማዘጋጀት በምስራቅ አፍሪካ የተደረገውን ጥረትም አሜሪካና እንግሊዝ ባላቸው ተጽዕኖ በትተውታል። ለወያኔ በዓለም አቀፉ መድረክ ሙሉ ድጋፍን በመስጠትም ተንከባክበውታል። እነ ሟቹ ፖል ሄንዚን የመሳሰሉትን አስተማርታ ሰፊ ቅስቀሳ ለወያኔና ሻቢያ በማካሄድ ተቃዋሚዎችን የአማራ ትምክህተኞች በሚልም አጥቅተዋል። ወያኔን ለምን ይደግፋሉ? የፈለጉትን እሺ ብሎ የሚፈጽም የኢትዮጵያን ብሔራዊ ጥቅም አሳልፈው የሚሰጥ ተገዢ ቡድን በመሆኑ ነው። ሶማሊያ ገብተህ ለእኛ ጥቅም ተጨረስ ሲሉት ክፍያው ስንት ነው ነው ጥያቄው። ይህ በርካታ ዜጎችን እዚያ ከቶ ኪሱ ግን አዳብሮ አገርን ጎድቷል። ኢትዮጵያዊ የሆነ መንግስት ቢመሰረት አይታዘዝልንም ብለው ይሰጋሉ። እንግሊዝ ደግሞ ታሪካዊ የሆነና የዘለቀ ጸረ ኢትዮጵያ አቋም አላት። ምዕራባውያን በሞላ የአፍሪካን ሀብት ለመዝረፍ ባላቸው ፍላጎት ትላልቅ የሚሏቸውን አገሮች ሱዳን፣ ኮንጎ፣ ኢትዮጵያ፣ ናይጄሪያ ወዘተ ሊከፋፍሉና ሊያዳክሙ የተዘጋጀ እቅድ እንዳላቸው ለማንም ሚስጥር አይደለም። ኢትዮጵያን ወደብ አልባ ማድረግም ላይ ተሳትፏቸው የታየ ነው። ወያኔ ኢትዮጵያን ለዘመናዊ ባርነትና ቅኝ መገዛት ዳርጓት እንዳለም የሚታወቅ ነው። የኢትዮጵያ መንግስት አይደለም፣ ሊሆንም አይችልም። ስለዚህም ለባዕዳኑ ይመቻቸዋል። እነዚህ አባ ግን ኢትዮጵያዊ ስለሆኑ ይጎረብጣሉ። ደርግ ከሶቪየት ህብረት ጋር ገጥሞ ባለበት ጊዜ ኢህአፓ የአሜሪካ ኢምፔሪያሊዝምን ተችቶ እንዳልነበር ይታወሳል። አቋሙ ግን አገር ወዳድና ኢትዮጵያን አሳልፎ የማይሰጥ መሆኑን ጠንቅቀው ያውቃሉና በምንም አይነት ከህዝብ ጋር ሆኖ ድል እንዲያገኝ አይፈልጉም። በ1997 ዓ.ም ተመረጠ አሜሪካዊ ባለስልጣን ያማሞቶ ለህብረት ተወካዮች በግልጽ የነገራቸው መለስ ቢያንስ 300 ሰው በአዲስ አበባ ሲያስገድል የፎቶግራፍ መረጃ ሳይቀር አለን፣ መጥፎ ሰውና መጥፎ ቡድን መሆናቸውን እናውቃለን፣ ግን ለእኛ ፖለቲካ ያስፈልገናል ያመቸናል የሚል ነው። በመሆኑም ወያኔ እንዲወድቅ አይፈልጉም። የህዝብ አመጽ ተነስቶበት ሊያቆመው አለመቻሉም ማስደንግጧቸው ይገኛል። ለረጅም ጊዜ እያዩት ያሉት የሀብት ዝርፊያና ሙስና ምንም የሚያስጨንቃቸው አይደለም። እርዳታው ጉቦ ነው፣ ራሱ ገንዘቡም ተመልሶ የሚቀመጠው ያው በነሱ ባንኮች ነው። ኢኮኖሚው አደገ ተመነደገ ብለው ቢዋሹለትም በአሁኑ ጊዜ ኢኮኖሚ ተብዬው በአፍጢሙ መደፋቱን ማመን ተገደዋል። ወያኔን መለስተኛ ለውጥ አድርግና ከቻይና ምራቅ ቀበልና አረጋግተህ ቀጥል፣ አዋጁን አንሳ፣ በዓለም አቀፍ ደረጃ እያጋለጠ ነው ቢሉትም ግማሽ ጆሮ ነው የሰጣቸው። ተገዥነቱንና ግልጋሎቱን ስለሚፈልጉም ጫናቸው ቀላልና ገለባ ነው፣ አጥግበውታል ማለትም ይቻላል። ወያኔ እርስ በርሱ ተከፋፍሎ አባወራ ያጣበት መስሎ መታየት ቢጀምርም ዋና እንቅፋት የሆነበት ያደገበት ዘረኝነትና ወንበዴነትን ሊተው ሊቀየር አለመቻሉ ነው። በኢትዮጵያ ውስጥ ተሸነፍኩ ብሎ ሀቁን መቀበሉም አቅቶታል። አሜሪካም የራሱ ቅጥረኞችን አዞ ወያኔን ደግፉ ተደራደሩ ሰላም በሉ ብሎ ቢያስተልፈበትም ምንም አልፈየደም። አሜሪካ ተቀጥረው ድርግን ያፈረሱት ማፈሪያዎች አሁንም ወያኔን ከውድቀቱ ሊያድኑ ደፋ ቀና እያሉም ነው። ለአዲሱ ሹምተብዬ ሙሉ ድጋፍን ሰጥተው የሚባርቁትም በዚሁ የተነሳ ነው። አዲሱ ሹም የሌለውን ጠባይ ይዘትና ችሎታ በዓለም አቀፍ መገናኛ ብዙሃን ሰጥተው ሊያሻሽጡ የሚጠሩትም ለዚሁ ነው። ወያኔም ሳይውል ሳያድር ለራሱ ሹም ትንሽ እንኳ የማደናገሪያ ጊዜ ሳይሰጠው ስላቃጠለው የታቀደለትን ወያኔያዊ ተልእኮ ሊሟላ የማይችልበት ሁኔታ ተፈጥሯል። ከወዲሁ ይህ ሀቅ መሆኑን ለማወቅ ጎንደርና ጎጃም ሄድኩ ብሎ በህዝብ የተሰጠው የተቃውሞና ወግድልን ምላሽ በቂ መረጃ ነው። አሜሪካና አጋሮቿ በኢህአፓ ላይ ጥርሳቸውን ነክሰው በጠላትነት መቀጠላቸው ድርጅቱ ኢትዮጵያና ሉዓላዊነቷን አሳልፌ አልሰጥም ስላላቸው ብቻ ነው። ሌላ ልዩነት የለም። የኢትዮጵያ ህዝብ ከአሜሪካ ህዝብ ጋር መሰረታዊ ጠላትነት የለውም። የአሜሪካ ድምፅ ሬዲዮ የአማርኛ ክፍል ለምሳሌ ከሃዲዎችና የስም ሌቦችን ኢህአፓ ብሎ ጋብዞ ቃለ መጠይቅ ማድረጉ በተሰጠው ትዕዛዝ መሰረት በድርጅቱ ላይ ዘመቻ ድንግርግር ጥቃትን ለማስፈን ነው። ሁሉም ዜጋ ያለው ኢህአፓ አንድና እሱም በከሃዲዎችና ባባረራቸው ብልሹዎች የማይወከል መሆኑን ያውቃል። የሚፈልገው ግን ኢህአፓና ሌሎች ለፈረንጅ የማይፈቅዱ አገር ወዳድ ኃይሎችን ማግለልና መድረክ ማሳጣት ነው። በዚህ መንገድ ለወያኔ የሚመቹ ቡድኖችን ከወያኔ ለማደራደር የተደረገው ጥረት ምንም ውጤት አላመጣም። ገለባ ቡድኖች ደግሞ ከአሜሪካ ጋር ሆነው ደግፈንሃል ጥራን ቢሉት ትርፉ ጭቅጭቅ መሆኑን ያወቀውና ምንም ሚዛን እንደሌላቸው የተረዳው ወያኔ ጆሮ ዳባ ልበስ ብሎ እያቃጠላቸው ነው። ኢህአፓ እንደ ኢትዮጵያ ህዝብ ጠላቱ ስለሆነም ኢህአፓ እንዲጋብዝ ደግሞ የሚጠበቅ አይደለም። ድርጅቱ ትግላችን ይቀጥል ሲል አቋም ከወያኔ ደጋፊዎች ከአሜሪካ ይለያል ይቃረናል። ወያኔን ወዶና ደግፎ ያለ ማንኛውም ሰውና ኃይል አገር በቀል ሆነ ባዕድ ከኢትዮጵያና ህዝቧ ጥቅም ጋር የተጻረረ ነው። ዛሬ ተበላሸን እንዴ ብለን መጠየቅ የምንገደድ የነበረው አሜሪካ ቢወዳጀንና ቢደግፈን ነው። ጸረ ወያኔ ሆኖ ከጎናችን ቆሞ ቢገኝ ነበር። አሜሪካ በሶማሊያ የጦር አበጋዞችን ከወያኔ ጋር ሆኖ ደግፎ ለኢስላሚክ ኮርፕ ለተባለው መጠናከር በር ከፍቶ አልሽባብ ሊፈጠር መቻሉ በሁሉም ይታወቃል። ቀውሱን ከዚህ ያደረሰው ራሱ ነው። ለአልቃይዳ መፈጠር፣ ለኢራቅ ትርምስ፣ ለሊቢያ መፈራረስና ለአይሲስ መስፋፋት ሁሉ ተጠያቂ እንደሆነው የአሜሪካ ዴሞክራሲ ተቆርቋሪነት ከአንገት በላይ ነው። አምባገነኖች እስካገለገሉት ድረስ ወዳጆቹ ይሆናሉ። በአፍሪካ ሁሉ ሲታይ የቆየው ይህ ሀቅ ነው። አሜሪካ ከህዝብ ጋር መወዳጀት አትችልበትም። HR 128 የሚባለው በአሜሪካ ምክር ቤት ጸደቀ በሚል ብዙ ወገኖች መደሰታቸውንና ይህ ውሳኔ ሊያመጣ የማይችለውን ያመጣል ብለው ገምተው ሲፈነድቁ ስንታዘብም የአሜሪካ የሀቅ አቋሟ በኦባማ ወያኔ በዴሞክራሲ መንገድ የተመረጠ ነው ብሎ ሲመሰክር የተናገረው ነው። የነሱ ዋና ጭንቀታቸው ለብሔራዊ ጥቅማቸው ነው። የኢትዮጵያ መሰረታዊ ጥቅመቷ አገራዊ ጥቅሟን የሚያስቀድም መንግስት መቼም ኖሯል አለመገኘቱ ነው። መሰረታዊ የአገራችን ችግሮች የስርዓት እንጂ የጉልቻን ለውጥ አይጠይቁም የምንለውም ለዚህ ነው። ለእነ አሜሪካ የሚገባቸው የሚያዳምጡት ቋንቋ ልመናና መጎንበስ ሳይሆን ትግልን አፋፍሞ ቡችላቸውን መቀመቅ መወርወር ብቻ ነው። ነፃ ኢትዮጵያ እውን ትሆናለች። ጸረ ወያኔው የጋራ ትግላችን ይፋፋም ይቀጥል።
አያነች አምላኩ ፈጣሪው ፈረንጅ ታሪክ የሆንና ታዛሪ ፈራጅ የወንዝህ ልጅ ሆኖ የአገርህ ጠበቃ ተጠየቅ ይልሃል አታውቅ እንደሆነ ያሬድ ዋይዜማ ሲል ዘመረ ዘፈነ። ጾመ ድጓ ማን ነው? ድጓሳ ማን ነው? አባትየው ማን ነው? ማን ነው ልጅየው? ኃይለኛው ታላቁ ራስ ወልደ ገብርኤል ትክክል ፈራጅ ነው ዳኛ ነው ሲባል አንድ ልጁን ለምን ሰደደው ገደል? እረኝነት ይሻል ከመሆን ካህን ብሎ የተቀኘው ማን ነው? መች ለምን ሰረገላ ብርሃን የሚባል ሰው ነበር የወንጃም ምድር ጉድ የሐበሻ ታምር አያነች አምላኩ አልሰማህም እንዴ ያገሬ ሐርበኛ ዘምቶ ከውጋዴ ሲወጋው መሞቱን ታንኩን በጎራዴ እሰት ይህ አይደለም ዓለም ሰልጠን ወይ በድንቁርና ህይወት ማባከን እንደ መሰከረ ያትወድሮስ ሽጉጡን አጉርሶ ሽጉጡን ሲጎርስ ሽጉጡን አጉርሶ ሽጉጡን ሲጎርስ አያነች አምላኩ ተረታሃል አንታ የዳልከው የተውከው ሆኗል መስወት አምሳ አንተ የዳልከውን ያገርህን ዜማ የህዝብህን ቋንቋ የዘርህን ግርማ ያገርህን ጨዋታ ጭፈራ ዘፈን ያገርህን ልማድ መልካም መልካሙን አያነች አምላኩ ምን ተፈጠን አይለምደኝም ስትል ማጋበስ መልቀም ፈረንጅ የጣለውን ያልጣለውንም የፈረንጅ ሆነ ቅዱስ ነው ማለት ይውረድ እንደወጣ ከራስህ ወርደት ሰውነትን አጥካት ህዝብህን አትክዳ አንድ ለዘሩ ባዳ ለሀገሩ እንግዳ ከመላ ሁሉ ለክብ ያለ ከሀገሩ ታሪክ ያካለለ ቻርባዋራይ ስንቶላማለ ያመጣል መንገድ ይወጣል መንገድ አንድ ቢጠና
እነ ሳምሶንም ነጻድቃንን ነከሩ ይጠራል እና ሙሉ ነሻደላን እና ለማየው ጥላሁን እና ጋር ተፈራን እንደዋሉ ጀምረ እና ደብሬን ያበራሽ እንደዲሳት እና መፍሪያን አሸናፊ ነው ጫፎን ነው ይጠሯል እንደ ጸጋዬ ማንጊት አለባቸው እና ገለብ ደፍላ በለጠ ይሳካ እና ባጭነት እና ፋሲካ እና ደምቀልና ሃይሆን ነበር ያነሷል እና አባያቸው እንደከበደ እና ይረቡ በዳን እና ሐዋዝ እንደፈረ እና ገዛው ተመለሰ ይሁን እዮብ ነው ያባ ስቃይ መከራ የበዛበት የማይወድቅ የማይዘይ ያባ ነው ሁሉም ቤት የልፍ አላፎች ውጤት የጎስቋሎችን ግንጽ የእንጀን ተመላክ ምረፋት የጥፈልቃኝ አላዋሪ የሸክላ ሰሪ ወርቃን የግረሰን ጣጣው ገበሬን የሸካራ ወራባቸው የቢሮ ሰራተኛው የተማሪ አስተማሪ ልቀት ተሸካሚ የነጋዴን ሲረጉ ይላል የሁሉም ጓዳ የሁሉም ቤት የሁሉም መስማት ነሸደም ነው የሁሉም ልብ ነው አባ የሁሉም ተስፋ የማይነጥፍም ማውደቅም ማይጠፋ በትሉ አፍን እየተጠበሰ እየተቆላ እየቆላ እነሆ ዛሬ ሀምስትና መቱን ሞላ ያባ ህብረ ብሔር ህብረ ቀለም
ሁሉም የትግል ስልት ሀገርን ለማዳን በአምባገነኖች መብቱ ተገፎ ተለጉሞና ተረግጦ የሚኖር ህዝብ ሰብእናውን ለማስከበር ባለው አቅምና ባመቸው መንገድ ሁሉ መታገል ይገባዋል። ጨቋኞች ላይ ማመጽ የእግዚአብሔርን ፈቃድ መፈጸም ነው ሲሉ የጥንቱ የአሜሪካ ፕሬዝዳንት ቶማስ ጄፈርሰንም የተናገሩት የሚታወስ ነው። ህዝብ ለመብቱ ካልታገለ ተወደደም ተጠላም ጭቆናን በዝምታ እንደተቀበለ ተደርጎ መወሰዱ የማይቀር ነው። መብት በጅምላ ሆነ በነጠላ ሲገፈፍ ሲታገድ ሲገደብ ሲቀረፍ የመብት ባለቤት የሆነ ሁሉ መቃወም ማመጽ አሻፈረኝ ማለት የሚተበቀበል ነው። የኢትዮጵያ ህዝብ ችኩልና ቀበጥበት አይደለም፣ ታጋሽ ነው። ለሀገር ጥቅም እስከሆነ ድረስ እስካመነበት ድረስ ችግርና መከራ ይችላል፣ ቀበቶንም ያጠብቃል፣ ፍላጎቱንም ይገታል። ይህ የህዝባችን ባህሪ ሆኖ መቆየቱ ታሪክ የሚመሰክረው ነው። በአንጻሩ ደግሞ የኢትዮጵያ ህዝብ የሀገሩ ህልውና ሲነካ፣ ክብሩ ሲደፈር፣ አንድነቱ ሲናጋ፣ ሰብእናው ሲደፈር አሻፈረኝ ማለት መሸፈት ማመጽ ልማዱ ነው። ክብሩን ሰብእናውን ሀገሩን አንድነቱን ለማንም አሳልፎ መስጠት አይፈልግም። ጠላት ኃይለኛ ነው ብሎ አይገብርም። ይህ አለ የሚሉ ይህን አለ የሚሉ ታሪክን እንደገና ማጤን ይኖርባቸዋል። ህዝብ ለመብቱ ሊታገል ሲነሳ ጨቋኞች በኃይል ያፈኑት መጣራቸው የሚጠበቅ ነው። ነጻነትና መብት በልመናና ተንበርክኮ በመማጸን የሚገኙ አይደሉምና ዋጋቸው ቀላል አይደለም። ትግል መስዋዕትነትን ያካትታል። ውጣ ውረድ፣ ስቃይ፣ መከራ፣ እርዛት፣ ጥማት ወዘተ የትግል አካል ናቸው። ትግል ከተፈራ፣ መስዋዕትነት ከተሸሸ አማራጩ ለጨቋኝ አሜን ብሎ መገዛት፣ በባርነት መረገጥ፣ መሰቃየት ነው። ይህን ወራጃ ምርጫ የኢትዮጵያ ህዝብ ትናንትም ዛሬም ለጥቂት ከሃዲ ባንዳዎች የተወው ቅሌት ነው። ህዝብ ለሀገሩ ለመብቱ ሲቆም ሲታገል ከማንም ፈቃድን አይጠይቅም። መብት መሰረታዊ ነው፣ ሰብእና ማንነቱ ነው፣ ሀገሩ የሰውነቱ የዜግነቱ መግለጫ ናት። ልተንፈስ ብሎ ፈቃድ ይጠየቃል። ስለዚህም መብቱን ያጣ ህዝብ ከጨቋኞች ልታገል ወይ ብሎ ፈቃድ ይጠይቅ አይገባም። ትግል ስንልም የትግሉ ስልት የሚወሰነው በሁኔታውና ህዝቡ ይገባል ያዋጣል በሚለው ነው። ጨቋኝ ገዢዎች የትግሉን ስልት ወሳኝ ሊሆኑ አይችሉም። የሰላማዊ ትግልን ጎዳና ዘግተው አታምስ፣ ብረት አታንሳ ማለት አይችሉም። ካልፈቀድንልህ አትሰለፍም ብንጨፈጭፍህም በብረት አትግጠመን ወዘተ የማለት መብትም የላቸውም። ህዝቡ ራሱ ሁኔታውን በማጤን ሁኔታው ግድ በሚለው በሚጠይቀው መንገድ መታገል ይኖርበታል። በማንኛውም የትግል ስልት ህዝቡ አላስፈላጊ ጉዳት እንዳይደርስበት በዘዴ መታገል እንዳለበትም ይታወቃል። ጨቋኙ መንግስት የሰላማዊ ትግል ጎዳናን በዘጋበት ሁኔታ ዋነኛው የትግል ስልት ሰላማዊ ሊሆን እንደማይችል ግልጽ ነው። ሆኖም በዚህ ሁኔታ ሆነ ሰላማዊ ትግል ሊካሄድ በቻለበት ሁሉ ይህንኑ የትግል ስልት መጠቀም ውጤታማ መሆኑ አያጠራጥርም። ከጉዳት ነጻ ባይሆንም ጨቋኙን በማናጋት ህዝብን በስፋት በማስተባበር በማነቃቃትና በማስተጋል የማይናቅ አስተዋጽኦ አለው። የካቲት 66 ህዝባዊ ትግል በዋና መልኩ የትጥቅ ትግል እንዳልነበረ ይታወቃል። በሰላማዊ ትግል ስልት ሰላማዊ ሰልፍ፣ የሥራ ማቆም አድማ፣ ሥራ ማቀዝቀዝ፣ ኢኮኖሚያዊ ሻጥር ወዘተ ይካተታሉ። በቅርቡ የዛየር ህዝብ የሙት ከተሞች የከተማን ሁሉ እንቅስቃሴ ማቆምና የሥራ ማቆም አድማን በማቀናጀት የሞቡቱን መንግስት አናግቷል። ሰላማዊ ሰልፍ ለተኩስ አደጋ የተጋለጠ ቢሆንም በስልት ተቀናጅቶ ሲካሄድ ውጤታማ ከመሆኑም በላይ ለሥራ ማቆም አድማ ጥርጊያ ይሆናል። በቀድሞ የተማሪዎች እንቅስቃሴ ለምሳሌ የዩኒቨርሲቲ ተማሪዎች ሰልፍ በሁለተኛና አንደኛ ደረጃ ተማሪዎች በሀገር አቀፍ ደረጃ ተደግፎ ሁሉም ተማሪ ትምህርት አቆሞ በሚኒስትር በተቋቋሙ የስትራይክ ኮሚቴዎች አማካይነት በራዮች እየወጡ ከመኝታ ቤት ለወጡ የክፍለ ሀገር ተማሪዎች መርጃ ከህዝብ ገንዘብ እየተሰበሰበ ወዘተ ትግሉ መፋፋሙ ይታወሳል። ሰልፍ ከመደረጉ በፊት በትግሉ ሂደት ሊያዙ ሊታሰሩ የሚችሉ ተመራጭ ተማሪዎች መሪዎችን የሚተኩና የሚሰሩም ይዘጋጁ ነበር። ሰላማዊ ሰልፍ ባላመቸበት ሊተካ የሚችል ወይም ይህንኑ በተጠናከረ ደረጃ ለማገዝና ትግሉን ለማጠናከር የሚረዳ ሌላው ስልት ደግሞ የሥራ ማቆም አድማ ነው። ይህ ሥራ ማቆም ጠቅላላ ከሆነ ውጤቱ ምንኛ ከፍተኛ እንደሆነ በየካቲት የተንኮታኮተው የእንዳልካቸው መኮንን መንግስት ምሳሌ ነው። የሥራ ማቆም አድማ የተወሰነ ክፍልን በማጠቃለል ጀምሮ ለምሳሌ ተማሪ፣ አስተማሪ ወይ ሰራተኛ ቀስ በቀስ ሌሎችን ሊያካትት ይችላል። አሊያም በበቂ ዝግጅት ሁሉ ቢሮ፣ ፋብሪካ ሰራተኛ፣ ትራንስፖርት፣ ተማሪ፣ አስተማሪ፣ ባለሱቅ ወዘተ በተወሰነ ጊዜ አድማ መጀመር ይችላሉ። ይህ የከተማ ህዝብ አይነተኛና ኃይለኛ የትግል መሳሪያ ነው። ስራን በማቀዝቀዝ የጨቋኙ ስርዓት እዝና ፍላጎት እንዳይሟላ በማድረግ ወዘተ ትግል ይካሄዳል። በዚህም ትግል ሰፋ ያለ ህዝብ መካፈል ይችላል። የጨቋኙ ጀሌ የሆኑትን መነጠል፣ በመንግስትና በጭፍሮቹ ባል ላይ አለመገኘት ወዘተም የትግሉ ሌሎች ገጽታዎች ናቸው። ትግሉ ሰላማዊና ትጥቅን የይፋና የህቡን ስልት አጠናጅቶ መገኘት ያለበት ሲሆን በሁሉም መስክ ፍሬያማ ውጤት እንዲያስገኝ በትኩረት መስራት መሟላት ያለባቸው ሁኔታዎች አሉ። አንደኛ፣ ሰፋ ያለውን የህብረተሰብ ክፍል በየፈርጁና እንዲያቅሙ ማታገል መቻል። ሁለተኛ፣ የትግሉ መፈክሮች የብዙሃኑን መሰረታዊ ጥያቄዎች ያንጸባረቁ መሆናቸው። ሶስተኛ፣ ለጠላት ሰርጎ ገቦችና ለጥቅጥረኞች ዝግ የሆነ ህዝባዊ የህብረት እንቅስቃሴ እውን ማድረግ። አራተኛ፣ በራስ አነሳሽነት በልዩ ልዩ ስልት ትግሉ እንዲከሰትና ቀጣይነት እንዲኖረው ማድረግ። አምስተኛ፣ የትግሉን ሀገር አቀፋዊ ክስተት ማረጋገጥ። በየካቲት 66 እና ከዚያ በኋላም በተካሄደው ግዙፍ ህዝባዊ ትግል አያሌ ተመክሮ ተገኝቷል። የወጣቱ ትግል በወላጆች ሲደገፍ፣ የተማሪው ከላብ አደሩ ሲጣመር፣ የከተማው ከገጠር ጋር ሲያብር ጠላትን እንደሚያናጋ ታይቷል። በአንጻሩም ችኩልነትና ጀብደኝነት ካየለ፣ መዝረክረክና ስሜታዊነት ከተጠናከረ፣ የኃይል ቁጠባና የተፋፋመ ትግል ሚዛን ካልተጠበቀ ጉዳት እንደሚደርስም ታይቷል። በአንድ ወቅት ፍሬያማ የሆነ የትግል ስልት ሁኔታው ሲለወጥ መለወጥ እንዳለበት ያኔው ተመክሮ ይጠቁማል። ከትግሉም መልስ የተገበየው ተመክሮ ቀላል አይደለም። ህዝብን ያቀፈና ያሳተፈ የሽምቅ ውጊያ ስልት የተከተለ ትግል ሀያል መሆኑ አያጠራጥርም። ጠላት ነጥሎ እንዳይረባረብና እንዳይጎዳ ከየአቅጣጫው ማዋከብ ያሻል። በትግሉም የሚደረግ ተሳትፎ የጠላት ኮንቮይ በተኩስ ከማዘግየት፣ መንገድ ከመዝጋት፣ የወታደሩን ሞራል ከማዳሸቅ፣ የጥይት ክምችቱን ከማቃጠል የነዳጅ ምንጩን ከማጋየት ጀምሮ በታጋይ ኃይል ሰራዊት ተሰልፎ እስከ መዋጋት ያለውን ያጠቃልላል። በአሁኑ ወቅት በአዲስ አበባ በስልጣን የተሰየመው የወያኔ መንግስት ከብዙሃኑ የተነጠለ መሰረቱ የጠበበ ኃይል ነው። የአንድ ጎሳ የበላይነትን የሚያንጸባርቅና በዚህም ላይ የተመሰረተ ነው። በእርግጥ የታጠቀና ለአረመኔያዊ ፍጅትም ቅኝት ያለው ነው። የባዕድ ደጋፊዎችም አሉት። ይህ ሁሉ በሚዛን መግባት ያለበት መሆኑ ግልጽ ቢሆንም ህዝብ ተባብሮና ተደራጅቶ በትል ከታገለ ጨቋኙ መንግስት ሽንፈትን መጎናጸፉ አያጠራጥርም። ይህንንም ሽንፈት ለማፋጠን ይህን አረመኔ ቡድን በትል ለመነጠል በሀገርም በውጭም አጋር ለማሳጣት የተቀነባበረ ጥረት መደረግ ይኖርበታል። ተጨባጭ ሁኔታ እንደሚያሳየው ገርበብ ብሎ የነበረው የሰላሙ ትግል በር እየተዘጋ ነው። ወያኔ ህዝብን በኃይልና በሽብር ሊገዛ መወሰኑን ባለመንያዊ ጭፍጨፋ እያረጋገጠ ነው። ላይቀሬውና ለወሳኙ ፍልማ መዘጋጀቱ የክት መሆኑን ሁኔታው ይጠቁማል። በህብረት ለሀገር ሁሉና መታገል እንደሚገባ ያሳያል። በሰላማዊ ማለትም ስራ ማቆም አድማ ወዘተ ሆነ በትጥቁም የወያኔን መንግስት እድሜ ለማሳጠርና ኢትዮጵያን ከጥፋት ለማዳን በህብረት መታገል እንደሚያሻ ሁኔታው ይገልጻል። ሀገርን ከጥፋት ለማዳን በሁሉም መንገድ መታገል መብትም ግዴታም ነው። አድማጮቻችን ከዚህ በላይ ያሰማናችሁ የመልእክተ ኢሕአፓ ጽሑፍ የወጣው በየካቲት 1985 ዓመተ ምህረት ነበር።
አብረን እንነሳ ከዘለዳው ችግራችንም አንድ ህልማችንም ያው ነው። አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው። የትም ሸሽቷል ወጣ ያለው ባገሩ ነው። የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ ያው ባጠፋው ሌላው ይወቀሳል ሌላኛው ባለማው ሁሉም ይወደሳል። አንድ ነው ጣችን ወይ መልማት ወይ መጥፋት በሌለ ነገር ላይ አያሻም መጓደል። እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል። የለየላቸውን የሀገር ጠላቶች እያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ። ነጻነትህን ጠብቅ ለአገር ተሰውተህ ተማመን በህዝብህ ተማመን በራስህ። ኑሮውን የሚያከብር እምነቱን ያጸና ህይወትን ለማደስ አይፈጥርም ችግርን አይለግምም በራስ። ከራስ የራስ ሌባ ከሆነ ሰራቂ ያስመስልም እንኳ ይሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ። የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረቅ ሲል ተጨንቆ ትግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል? ባፉ ወርዶ ጠምዶ በጠላው ይሸሻል። ካልታመመ መቀር ጤናው ካልተነካ ውሽንፈር ላይ ቆሞ ማንም ሰው አይረካ። ትግሉ ሰው እያሻል አገር የሚሰራ ለምን ዞር በል አትበል እንዋል ባተካራ። ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ ገፍትሮ ድንጋዩን ነቅሎ ትግሉን ጉቶ ምን ያቀሻብራል የባጡን የቆጡን? ጊዜው ደርሶ ሊታይ ሁሉም ያውቀው ልኮን። የተቆራኘ ነው ጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ። ይልቅ ህዝባችንን እናፍቃው ለክብሮ እንደ ሰው ሰው ሆኖ ይኖር በሀገሩ።
Agar